የመንፈስን ፍሬ ስለመንከባከብ አይደል ያንን አንስተን እየተወያየን ነበርና ባለፉት ሳምንታት በተከታታይ እንግዲህ እግዚአብሔር እኔ ሳስበው ማለት ነው ሳስበው እዚህ ስፍራ ላይ እግዚአብሔር በጣም ዋና የሆነውን ነገር በጣም ሊናገረን ይፈልጋል እና እንግዲህ የሚሰማ ጆሮ ያለው ይስማ ብሎ መጽሐፍ ቅዱስ ይናገራል። ስለዚህ እግዚአብሔር በዚህ በተከታታይ በዚህ ስፍራ ላይ በሚናገረን ነገሮች ውስጥ እንግዲህ ጌታ ቃሉን ሲልክ ምክንያት ስላለው እግዚአብሔር እንግዲህ የሚናገረን እኔና እናንተን ስሜታችንን የሚቆረኩሩ ነገሮችን ሳይሆን ነገር ግን በጣም የሚጠቅመንን ነገር የሚበጀንን ነገር ይናገረናልና ጌታ በዚህ በተከታታይ ጊዜያቶች ውስጥ ስለተናገረን ነገር እግዚአብሔርን እጅግ አድርገን እናመሰግናለን። እንደዚሁም ደግሞ እስቲ እግዚአብሔርን ቃል አንድ ላይ እናነብና የመንፈስን ፍሬ በተመለከተ ታማኝነት ላይ ደርሰናልና ገላትያ 5 ወንድሜ ዮሴፍ ድንገት የሚመቸው ከሆነ ያነብልናል። ከሱ ጋር የእግዚአብሔርን ቃል አንብበን ሐሳቦቹን አንድ ላይ እንመለከታለን። ስንከተል በህይወታችን ውስጥ በመንፈስ ቅዱስ አማካኝነት ሁለተኛ የሆነ በመንፈስ ዳግም የተወለዱ ሰዎች በህይወታቸው ውስጥ የሚያሳዩት ፍሬ አለ። ከእግዚአብሔር ጋር ያንን ግንኙነት ከጀመርን በወይን ግንዱ ላይ ከተጣበቅን የወይን ግንዱ የሚሰጠውን ህይወት ተካፋዮች ከሆነን ያ የወይን ግንድ የሚሰጠውን ፍሬ እናፈራለን። ስለዚህ እንግዲህ አሁን በተከታታይ በተመለከትናቸው ሐሳቦች ውስጥ ዛሬ ያለንበት ሐሳብ ታማኝነት ነው። ታማኝነት ከእግዚአብሔር ከተቀበልነውና እግዚአብሔር ለኛ ከሰጠን አደራ ጋር ይገናኛል። እንደገናም ደግሞ እኛ ከሌሎች ጋር ባለን ግንኙነት ከዛ ጋር ይገናኛል። ምክንያቱም ታማኝነታችን በጣም ከኛ ጋር የኛን ማንነት ማሳያም ጭምር ነው አይደለ? አንዳንድ ጊዜ አንዳንድን ሰዎች ወይ እከሌ እንደዚህ ብሎ ያደርግልኝ ፈልጎ እንዲህ ብሎኛል ተብሎ ሲነገረን የምንላቸው ነገሮች አሉ። ወይ እርግጠኛ ብለዋል እንላለን። ምክንያቱም የዛን ሰው ታማኝነት በጣም በእርግጠኝነት ጥያቄ ውስጥ ስለሚከት ማለት ነው። እና ለምሳሌ አብሴውን እኔ ቀጥሬው አብሴሎምን የሆነ ነገር እንዲያደርግልኝ ከፈለግኩኝ አብሴሎም ከተናገረ ያደርጋል። ስለዚህ በጣም በቃ በሚገርም ሁኔታ አብሴሎም ነው ያለው በጣም በቃ ምንም ሐሳብ አይግባ ይባላል። አንዳንዱን ግን እርግጠኛ እንትና ብለዋል ይባላል። ስለዚህ ታማኝነታችን በጣም ከእግዚአብሔር ለተቀበልነው አደራ ከሌሎች ጋርም ላለን ግንኙነት የኔና የእናንተን ታማኝነት እግዚአብሔር በጣም ዋጋ እንድንሰጠው ይፈልጋል። ግን በጣም የጌታን ታማኝነት በመረዳት እግዚአብሔር ታማኝ ነው ብለን ስንል ባህሪው ስለሆነ እግዚአብሔር ፍቅር ነው ስንል ባህሪው ነው። እግዚአብሔር መሐሪ ነው ስንል ባህሪው ነው። እግዚአብሔር ቸር ነው ስንል ባህሪው ነው። እግዚአብሔር የነገሮች ሁሉ ምንጭና መገኛ ስለሆነ ከእግዚአብሔር ታማኝነት በመነሳት የዚህ ባህሪ ተካፋዮች መሆናችንን አንድ ላይ ለመመልከት እንሞክራለን። ስለዚህ አሁን ባነበብነው በተነሳንበት ሐሳብ ላይ ተመስርተን ወደኋላ ትንሽ ሄደት እንልና በብሉይ ኪዳን ውስጥ የእግዚአብሔርን ታማኝነት እንዳስሳለን። በዛ የእግዚአብሔር ታማኝነት ውስጥ የእግዚአብሔር ታማኝነት ከባህሪው የሚመነጭ ስለሆነ የእግዚአብሔር ታማኝነት በእኔና በእናንተ ማንነት ላይ የተመሰረተ አይደለም። እኔና እናንተ ጥሩ ስለሆንንና ስላልሆንን አይደለም። እግዚአብሔር ታማኝ ነው ተብሎ ሲባል ከኪዳኑ ጋር የተገናኘን እግዚአብሔር በክርስቶስ የማዳን ሥራ መስዋዕትነት የእርሱ ያደረጋቸው ሰዎች እውነተኛና ታማኞች እንዲሆኑ እግዚአብሔር ይፈልጋል። ስለዚህ እግዚአብሔር ለእስራኤል ሰዎች አለት ነው ብሎ መጽሐፍ ቅዱስ ይናገራል። እግዚአብሔር አለታችን ነው ብለው ይላሉ። አለት ማለቱ የማይለወጥ ባህሪውን ማሳያው ነው። እግዚአብሔር አለት ነው ብለው ሲሏችሁ እግዚአብሔር አለታችን ነው ብለን እንጸልያለን አይደለ? ያ እግዚአብሔር አይለወጠነት ነው። በቃ እግዚአብሔር አይለወጥም፣ የተናገረውን ነገር የሚያደርግ ነው። ስለዚህ እግዚአብሔር እኔ የእግዚአብሔርን ስም አውጃለሁ። እግዚአብሔር ከሙሴ ጋር በነበረው ንግግር ውስጥ የአምላካችንን ታላቅነትንም አወድሱ፣ እርሱ አለት፣ ስራውም ፍጹም ነው፣ መንገዱም ሁሉ ትክክል ነው፣ የማይሳሳት ታማኝ አምላክ ነው። የማይሳሳት ታማኝ አምላክ ነው፣ ዘዳግም 32 ላይ። ስለዚህ እግዚአብሔር ታማኝና እውነተኛ ነው ሲል ሁልጊዜ ለገባው ቃል የታመነ አምላክ ነው። ሁልጊዜ ለገባው ቃል የታመነ አምላክ ነው። ይህንን ባህሪውን እኔና እናንተ ከእርሱ ተካፍለናል። የዚህ ባህሪ ተካፋዮች ነን። እግዚአብሔር ባህሪው እንድንካፈል የፈቀደልን ባህሪያቶች አሉ። ማለትም ምህረቱን፣ ቸርነቱን፣ ፍቅሩን፣ ትግስቱን፣ ጸጋውን እነዚህ ባህሪያቶች እንካፈላቸው ናቸው። የማንካፈላቸው ሁሉን ቻይነቱን፣ ሁሉን አዋቂነቱን፣ ሁሉን አድራጊነቱን እነዚህ ነገሮች ደግሞ አንካፈል። ስለ እግዚአብሔር የቃል ኪዳን አምላክ ስለሆነ እግዚአብሔር ለአብርሃምና ለሳራ ቃል ሲገባ ታስተውሳላችሁ አይደል? እግዚአብሔር መጣና ልጆች ልጅ ሰጣችኋለሁ አላቸው። የሰማይን ከዋክብት አሳየው፣ የምድርና ሸዋ አሳየው ዘፍጥረት ምዕራፍ 18 ላይ። ስለዚህ እግዚአብሔር ምን አላቸው? እግዚአብሔር ልጅ ሰጣችኋለሁ ብሎ ሲል ሳራ ምን አደረገች ነው የሚለው? ሳቀች ነው የሚለው አይደለ? ምክንያቱም የሳራ ሁኔታ ለልጅ የሚመች አይደለም። ሳራ ስትታይ ልጅ ትወልዳለች ቢባል ጎረቤት ሁሉ እንኳን ቢሰማ እንደው በጣም ያስቃል አይደለ? ስለዚህ ሳራ ሳቀች ማለት ነው። እግዚአብሔር መሳቋንም አይቷል። ቀደም ያልኳችሁን ነገር አትርሱ። እግዚአብሔር ታማኝነት ከኛ ሁኔታ ጋር የተገናኘ አይደለም። እግዚአብሔር ታማኝ ነኝ ብሎ ሲል እግዚአብሔር ኪዳንን ሲገባ ለዛ ኪዳኑ ታማኝ ነው። እግዚአብሔር አደርጋለሁ ብሎ ሲል ለተናገረው ነገር ቃሉን የሚጠብቅ ነው። ሰማይና ምድር ቢያልፍ እኮ ምን ያደርጋል አለ? ይቀላል ቃሌ ከሚያልፍ። ስለዚህ እግዚአብሔር ታማኝነት ባይለወጠነቱ ላይ የቆመ ነው። የኔና የናንተ ተስፋ በራሱ በእግዚአብሔር ላይ የቆመ ተስፋ ነው። ድንገት ሁኔታዎቻችን ያንን ነገር ላይ ያሳዩን ይችሉ ይሆናል። በኔና በእናንተ ህይወት ውስጥ እግዚአብሔር ሊያደርግ የሚፈልገውን ነገር በራሳችን አቅም በራሳችን ችሎታ የሆነ ጥያቄ ውስጥ የምንከታቸው ነገሮች አሉ አይደለ? ኢዮብ ታስታውሳላችሁ? ኢዮብ በጣም ብዙ መከራ ሳይታሰብ መጥቶ አንገላታው አይደለ? የሚገርመው ነገር ኢዮብ ከጓደኞቹ ጋር ሲያወራ በጓደኞቹ ሳይድ አንግል ቆማችሁ ስትመለከቱት ትክክል ናቸው እኮ አይደለ? እንዴ አንተ በደልን ባትሰራ እንዴት አድርጎ ይሄ ሁሉ አይነት ውድቀትና ጥፋት ይደርስብሃል? ኢዮብ ግን እርግጠኛ ነው። በእግዚአብሔር ላይ የነበረውን መተማመንና ታማኝነት የእግዚአብሔርን ታማኝነት ጥያቄ ውስጥ አልከተተም። ይህንን የምናየው በምንድን ነው? እሱ በጣም ሚስቱ መጨረሻ ላይ ያለችው ነገር ታስታውሳላችሁ? መታ እግዚአብሔርን ሰድበህ ሙት አለችው ይላል አይደለ? ኢዮብ በጣም አንቺ ሰነፍ ነሽ ነው ያላት። እንደውም አለ ከእግዚአብሔር በጎ እንደተቀበልን ሁሉ ክፉንስ መቀበል የለብንም ወይ? ማለት ሰው ጤናማ በሆነ አስተሳሰብና አይምሮ ውስጥ የእውነት እንደዚህ ብሎ ማሰብ ይችላል? አይችልም አይደለ? እኔና እናንተ እኮ ጉንፋን ሲይዘን እኮ በጣም እኮ እናጉረመርማለን። ልጆቻችን ትኩሳት ሲይዛቸው በጣም በቃ አይደለ? ብዙ ጥያቄ ውስጥ ነው አይደለ የምንገባው። ወገኖች የምናልፍበት የህይወት ሁኔታችን የእግዚአብሔርን ታማኝነት እንደው ጥያቄ ውስጥ እንድንከተው ቢያደርገንም፣ ነገር ግን እግዚአብሔር ለተናገረው ነገር ታማኝ አምላክ ነው። የዛሬ ዓመት በዚህ ሰዓት ባለቤት ሳራ ምን ታደርጋለች አለ? ወንድ ልጅ ትወልዳለች። ያ ነገር ተፈጸመ አልተፈጸመም? ተፈጽሟል። እግዚአብሔር የእስራኤልን ህዝብ በነበሩበት የህይወት ሁኔታ ውስጥ ከነበሩበት ስፍራ ሲያወጣቸው እነዚህ ሰዎች በጣም የእግዚአብሔርን ተስፋ ያውቁ ነበር። እግዚአብሔርን ተስፋ ሰምተዋል። እግዚአብሔር በአብርሃም አማካኝነት የገባው ኪዳን ነበረ። ዘርህን ከስደትና ከባርነት በ400 ምናምን ዓመት አስበዋለሁ ብሎ ቃል የገባው ተስፋ ነበር። ያንን ተስፋ እግዚአብሔር ፈጽሞላቸው እስራኤልን ህዝብ ከዛ ሁሉ ነፃ አድርጓቸዋል። የሚገርመው ነገር የእስራኤል ህዝብ በጣም ለእግዚአብሔር የሚመች ህዝብ አልነበረም። እስራኤል ህዝብ በጣም አመፀኛ ነው አይደለ? እነ መሳፍንትን ብታነቡ፣ እነ ነገስትን ስታነቡ፣ በዛ ሁሉ ውስጥ በጣም ከእግዚአብሔር ከአምላካቸው ጋር በጣም የተዳፈሩ የተፈታተኑ ህዝቦች ብለን ብንጠይቅ በጣም እንደ እስራኤል ህዝብ ያለ አይመስለኝም። ምክንያቱም በጣም እነሱ የሚፈልጉትን ሆነው ለመገኘት የሚያስቡ ሰዎች ነበሩ፣ ከእግዚአብሔር ሀሳብና ዓላማ እቅድ ይልቅ ማለት ነው። የእስራኤልን ህዝብ እግዚአብሔር በጣም ለገባው ተስፋ ታማኝ መሆኑን ለማሳየት በብዙ ርቀትና በብዙ መንገድ ትዕግስቱን ገልጦ አሳይቷቸው ነበር። እስራኤላውያን የእግዚአብሔርን ታማኝነት በጣም በበደላቸው፣ በክፋታቸው፣ በኃጢአታቸው እንኳን በፈተሹትና በፈተኑት ጊዜ ሰቆቃው ኤርምያስ ምዕራፍ 3 ላይ ያልጠፋ ነው ከእግዚአብሔር ታላቅ ፍቅር የተነሳ ነው ርኅራሄው አያልቅምና ቁጥር 23 እንደዚህ ይላል፣ ማለዳ ማለዳ አዲስ ነው፣ ታማኝነትህ ምንድን ነው? ብዙ ነው። ይህንን ቃል ሰቆቃው ኤርምያስ የተናገረበት ጊዜ ላይ የእስራኤል ህዝብ በእግዚአብሔር ላይ አምጾ በግዞት የተወሰዱበት ጊዜ ነው። በግዞት መወሰዳቸው ብቻም ሳይሆን በጣም ከባባድ ቀንበር የከበደበት ለጸሎት የተቸገሩበት በዛ ሁሉ ውስጥ ግን አንድ የገባው ነገር ምንድነው? እሱ ታማኝነትህም ብዙ ነው። እስራኤላኖች ከፋ የሚባለው ያ ክፋታቸው እንኳን የእግዚአብሔርን ታማኝነት አለወጠም። እግዚአብሔር ሲወደን የወደደን ከራሱ የተነሳ ራሱ በቃ ከራሱ ፍቅር የተነሳ የወጣ መውደድ ፍቅሩና ታማኝነቱ ወገኖች እግዚአብሔር ይሄንን ፍቅሩን ይሄንን ታማኝነቱን በጣም እንድንገነዘበው እንዲገባን በጣም ይፈልጋል። እናገናኘዋለን ከዚህ ጋር ይሄን ታማኝነት ለምን የእግዚአብሔርን ፍቅርና ታማኝነቱን ማንሳት አስፈልገን የሚለውን ነገር በጣም በዚህ በእስራኤል ታሪክ ውስጥ የምናየው በጣም ትልቅ ስፍራ ያለው ሰው ሙሴ ነው። ሙሴን ታስታውሱ እንደሆነ በጣም በተአምራት እግዚአብሔር በፈርዖን እጅ ያሳደገው የእስራኤልን ህዝብ ለመታደግ ምክንያት አድርጎ የተጠቀመበት ሰው ነው። ሙሴ በእግዚአብሔር ቤት የታመነ ነበረ ይላል። ሙሴ ስለ ሙሴ ሲነገር በአዲስ ኪዳንም ተነግሯል። ስለ ሙሴ እግዚአብሔር ራሱ ሲናገር በብሉይ ኪዳን በዘኍልቍ መጽሐፍ ውስጥም እናገኛለን። እግዚአብሔር የሙሴን ታማኝነት ተመልክቷል። ሙሴ ለማን የታመነ ነበረ? ለእግዚአብሔር የታመነ ነበረ። እግዚአብሔር ታማኝነቱን ተረድቷል። ሙሴ ደግሞ ለእግዚአብሔር የታመነ ሰው ነበረ። እግዚአብሔር ለሰጠው አደራ በእግዚአብሔር ቤት ውስጥ ለተቀበለው ነገር ታማኝ ነው። ስለዚህ ሙሴ ታማኝነቱን መጽሐፍ ቅዱሳችን ላይ ዘኍልቍ ምዕራፍ 12 ላይ ሲናገር ሙሴ በምድር ላይ ካሉ ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበረ ይላል። ይህንን ሐሳብ ለማንበብ ለማጥናት ስሞክር በጣም የገባኝ ነገር የሙሴ ታማኝነት ከትህትናው ጋር በጣም ይገናኛል። የሙሴ ታማኝነት ከትህትናው ጋር በጣም ይገናኛል። ለምን መሰላችሁ? ሙሴ የመጀመሪያው በፈርዖን ቤት ካደገ በኋላ እስራኤላውያን መካከል ሲመላለስ ታሪኩን ታስታውሳላችሁ። አንድ ግብፃዊ አንድ እስራኤላዊን ሲደበድብ አግኝቶ ግብፃዊውን ገደለው፣ ቀብሮት ሄደ። ከዛ በኋላ ሲመለስ ሁለት እስራኤላውያን ሲጣሉ እናንተ ወንድማማቾች አይደላችሁ የሚለው ነገር ውስጥ ከገባ በኋላ ሙሴ የተሰማበት መሰለውና ያደረገው ወንጀል ጥሎ ጠፋ ይላል። ታስታውሱ እንደሆነ ዘጸአት ምዕራፍ 3 ላይ እግዚአብሔር ሙሴን ሲገናኘው ትመለከታላችሁ። የተገናኘበት መንገድ ምንድነው? እሱ ሙሴ ባልጠበቀው መንገድ ነው ያገኘው። በምን አይነት መንገድ? እግዚአብሔር በሚቃጠል ቁጥቋጦ መካከል እሳት ይነዳል፣ ቁጥቋጦው ግን አይቃጠልም። በዛ ውስጥ እግዚአብሔር ተገናኘው። ያን ጊዜ እግዚአብሔር ያንን ነገር ሙሴ ሲመለከት በእግዚአብሔር ፊት እግዚአብሔር የሰጠውን ነገር ለመቀበል አልችልም አለ። በቃ አልችልም ማለት ይሄ በእኔ አቅም የሚሆን አይደለም፣ እስራኤልን ነፃ ለማውጣት አልችልም። ስለዚህ የሙሴ ትህትና እዛ ጋር ይጀምራል። ሙሴ ያንን ለእግዚአብሔር የነበረውን ስፍራና ቦታ አለመቻሉን በማወቅ በእሱ ትህትና ውስጥ የተገለጠ ታማኝነት አለ። ታማኝ ሆኖ የተገኘ ለተቀበለው አደራ ማለት ነው። ጊዜ ካገኛችሁ ዘኍልቍ ምዕራፍ 11 ጀምሮ እስከ 16 ያለውን ሐሳብ ብትመለከቱት በጣም ሙሴ በሚያገለግላቸው ህዝቦች መካከል የበላው መከራ እንዲህ ነው የሚባል አይደለም። ምዕራፍ 11 ላይ ስታዩ ህዝቡ በጣም ስለ መመገብ በማንሳት የእስራኤል ህዝብ ስለ ግብፅ ሽንኩርትና በግብፅ ስለነበረው ዱባ በግብፅ ስለሚበሉት ስለ እንደዚህ አይነት ነገሮች በማሰብ ስጋ አማረን ወይም ደግሞ ስጋ የሚሰጠን የለም፣ ስለዚህ የእስራኤል ህዝብ በመነሳት የግብፅን ሽንኩርት የግብፅን ዱባ በመመኘት በሙሴ ላይ አመፁበት። በዛው ምዕራፍ ውስጥ ሙሴ በሚያገለግላቸው ሰዎች መካከል ጥያቄዎች ተነሱበት። ከዛ ባለፈ መልኩ ምዕራፍ 12 ላይ ከገዛ ቤተሰቦቹ ደግሞ ዘኍልቍ ምዕራፍ 12 ከገዛ ቤተሰቦቹ ፈተና ገጠመው። ምን አሉት? እኛ እግዚአብሔር በእኛም ተናግሯል፣ በአንተ ብቻ ነው ወይ የሚናገረው? አንተ ማነህ? የሚል ጥያቄ አመጡበት። ምዕራፍ 13 ላይ የተላኩ ወደ ከነአን ምድር ተልከው የነበሩ ሰላዮች መልእክትን ይዘው ከተመለሱ በኋላ የእስራኤል ህዝብ በሙሴ ላይ እንዲያምፅ ምክንያት ሆነ። ይህንን የማነሳበት ሙሉ ምክንያት አለኝ። ስለዚህ ህዝቡ በሙሴ ላይ መነሳታቸው ብቻ አይደለም፣ ነገር ግን ሙሴን እና አሮንን ሊገድሏቸው ሊወግሯቸው ድንጋይ ሁሉ አነሱባቸው ይላል። አይገርማችሁም? በዚህ ሁሉ ውስጥ እግዚአብሔር ሙሴን ሲመለከተው ትሁት ሰው ነው። ትሁት መሆኑ ብቻም አይደለም፣ ግን ታማኝም ነበር። አስባችሁታል? ዘኍልቍ ምዕራፍ 14 ላይ እግዚአብሔር እንደዚህ ይለዋል፣ እኔ አለው ለሌላ የተሻለ ህዝብ መሪ አደርጋለሁ እና ይሄንን ህዝብ አንዴ በቃ ላጥፋው ብሎ ሲል ሙሴ ጸለየው ጸሎት አስተውሳላችሁ አረ አዛብ ምን ይላሉ አገርማችሁ እንደው እኔና እናንተ ብንሆን አረ ጥራጋቸው ነው ምንላ እንዴ መከራ ያበሉን ሊወግሩት ድንጋይ አንስተው አንይህ ብለውት በጣም መከራ አብልተውት እኮ ነው ይታያቸዋል የሙሴ ታማኝነት ለእግዚአብሔር ያለው ታማኝነት እኔና እናንተ እኮ በእውነት በጣም እኔ ሌላ ነገር ተናገርክ እንዳትሉኝ እውነት በጣም ለእግዚአብሔርን ያለንን ታማኝነት በእነዚህ ሰዎች መስፈርት ውስጥ ከተን ብናየው በጣም እናፍራለን አይደለ የእውነት ያሳፍረናል የጊዜ ታማኝነት አይደለ የገንዘብ ታማኝነት የአገልግሎት ታማኝነት ይታያቸዋል ራሳችንን ስናየው ሙሴ እነዚህ ሁሉ ውርጃዎች እየወረዱበት ሙሴ የራሱን ኢምፓየር ለመገንባት አልነበረም አይ የራሱን ሌጋሲ ሰዎች ሰምታችኋል አይደል ሌጋሲ የሚባል ነገር አለ አይደል ሙሴ የራሱን ነገር ለመስራት አልነበረም የሚያስበው ተውት ይቅርና ፈሪሳውያኑ እንኳን እኛ የሙሴ ህግ ተሰጥቶናል ብለው እንኳን ሲመጻደቁ ሙሴ ወደ ክርስቶስ መጥቶ ከክርስቶስ ጋር በነበረው ንግግር ስለ ኢየሱስ ክርስቶስ ሞት ትንሳኤ ስለሚከፍለው ዋጋ መስዋዕትነት ይነጋገር ነበር ብሎ ይናገራል በመገለጥ ተራራ ላይ ማቴዎስ ምዕራፍ 17 ላይ ለክርስቶስ ያለው ታማኝነት ወገኖቼ በጣም እኔ ዛሬ እንደው በፈረንጅኛው አፍ ቻሌንጅ ላረጋችሁ ፈልጋለሁ የእውነት ታማኝነታችን ምን ይመስላል ለእግዚአብሔር የእውነት እኔና እናንተ የገጠሙን ፈተናዎች እነ ሙሴ ባለፉበት መንገድ በእነሱ ጎዳና ብንፈትሸው እነ ጳውሎስ ሌሎቹ የደረሰባቸው መከራ አስቴርን ብንመለከታት አስቴር የንጉሥ ቤት ውስጥ ገብታለች ነገር ግን የነበረችበት መስመር ራሷን ለማዳን የሚያስችል ብቻ እንደሆነ አይደለም ያሰበችው ታማኝነቷ ለማን ነበረ ለተገባው ተስፋና ኪዳን ወገኖቼ እግዚአብሔር ታማኞች እንድንሆን ሲፈልግ በጣም ለሱ ታማኞች እንድንሆን ይፈልጋል ቅድም የኤማውስን ሰዎች በጸሎት ውስጥ ስንመለከት ነበር የኤማውስ ሰዎች በጣም ርቀው ይሄዱ ነበር አይደለ ነገር ግን ጌታ ለገባው ኪዳን ታማኝ ስለሆነ እነዚህ ሰዎች የትኛውንም ያህል ቢርቁ ጸጋው የማይደርስበት ርቀት የለም አል ከኢየሩሳሌም ስንት ምዕራፍ 12 ምዕራፍ ርቀው ሄደዋል የአንድ ቀን ያክል የእግር ጉዞ ይመስለኛል ባለሳሳት ሐሳቡን ማለት ነው ያ ሁሉ ርቀት እነዚህን ሰዎች ከራቁበት መስመርና መንገድ ለመመለስ የእግዚአብሔር ታማኝነት የገባው ኪዳን በቂ ነበር ስለዚህ ጠብቁኝ ያላቸው ቦታ ላይ እንዲጠብቁት ሊመልሳቸው ሲፈልግ መጥቶ የነበሩበት ስፍራ ቦታ አግኝቷቸው መልሳቸው እግዚአብሔር በዚሁ ተመሳሳይ በሆነ መንፈስ የሚናገረን ይመስለኛል ማለት ለእግዚአብሔር ታማኞች እንድንሆን እድሜያችን ምን ያህል እንደሆነ ጊዜያችን ምን ያህል እንደሆነ አናውቅም አይደለ ነገር ግን እግዚአብሔር ታማኞች ሆነን እንድንገኝ ይፈልጋል እግዚአብሔር በድካማችን የሚራራልን ታላቅ ሊቀ ካህን አለን ኃጢአታችንን ይቅር ሊል ከአመጻም ሁሉ ሊያነጻን የታመነ ማለት በየትኛውም አይነት መልኩ ሰይጣን መጥቶ ሊከሰን የትኛውንም ያህል ክስ ቢያቀርብ ጥረት ቢያደርግ ነገር ግን እርሱ ኃጢአታችንን ይቅር ሊል ከአመጻም ሊያነጻ የታመነ ማለት የእኛ ድካም የማይገባው ሳይሆን ነገር ግን እርሱ ራሱ ያለፈበት ስለሆነ ወገኖቼ የክርስቶስ ታማኝነት በአዲሱ ኪዳን ውስጥ ስለዚህ በሁሉም ነገር ወንድሞቹን መምሰል ተገባው ይህንንም ያደረገው ማሃሪና ታማኝ ሊቀ ካህናት ሆኖ እግዚአብሔርን ለማገልገል ለህዝቡ የኃጢአትን ስርየት ለማስገኘት ነው ስለ ታማኝነት መጽሐፍ ቅዱስ ውስጥ እንደሆን ብላችሁ ተፈልጋችሁ ብታነቡ በጣም የሚገርም ነገር ታያላችሁ ራእይ መጽሐፍ ላይ ስለ ክርስቶስ ሲናገር እንዲሁም ታማኝ ምስክር ከሙታንም በኩርና የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስም ጸጋና ሰላም ለእናንተ ይሁን ብሎ ሐዋርያው ዮሐንስ የጻፈውን ያንን የራእይን መጽሐፍ ታማኝ ምስክር ብሎ ስለማን ስለ ክርስቶስ ይነግረናል ስለዚህ ወገኖቼ ክርስቶስን የክርስቶስን ታማኝነት ምሳሌ አድርገን በመውሰድ ለተስፋው ያለንን መተማመን አጥብቀን እንድንይዝ እኛ በአዲስ ኪዳን ያለን አማኞች ልናስተውላቸው የሚገቡ ዋና ዋና ነገሮች ወገኖቼ፣ እግዚአብሔር ታማኝ ነው። እግዚአብሔር ታማኝነት በክርስቶስ መስሐዊ መሲሐዊ ማዳን ውስጥ ተገልጧል። ይሄ የተገለጠው መሲሐዊው ማዳን ለኔና ለእናንተ ወገኖቼ የምንጸናበትም የምንጽናናበትም ነው። ጳውሎስ የቆሮንቶስ ሰዎችን እግዚአብሔር በክርስቶስ ስለጠራቸው ጥሪ ሲናገር አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ እንደዚህ ብሎ ይናገራል፣ ወደ ልጁ ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። የጠራን ማን ነው? ስለዚህ እሱ ምንድነው አለ? የታመነ ኖ ማተር ዋት የትኛውም ነገር ይሁን እግዚአብሔር የጠራን እርሱ የታመነ ነው። በሰዎች ሁሉ ላይ ከደረሰው የተለየ ፈተና አልደረሰባችሁም። እግዚአብሔር ታማኝ ነው። መላእክቱ እኔና እናንተ በጣም ፈተና ገጥሞናል ብለን ራሳችንን በጥብጠን አላ ሌሎች ነገሮችንም እንበጠብጣለን። ነገር ግን በሰዎች ሁሉ ላይ ከደረሰው የተለየ ፈተና አልደረሰባችሁም። እግዚአብሔር ታማኝ ነው። የትኛውም የምናልፍበትን ነገር እግዚአብሔር ያየዋል፣ ያቀዋል። ስለዚህም ከምትችሉት በላይ እንድትፈተኑ አይተዋችሁም። ነገር ግን በምትፈተኑበት ጊዜ ፈተናውን መታገስ እንድትችሉ መውጫ መንገዱን ደግሞ ያዘጋጅላችኋል። አንበሳ ጉርጓድ ውስጥ መጣል ሊሆን ይችላል ፈተናችን አይደል? ዳንኤልን ታስታውሳላችሁ? እግዚአብሔር ይሄን ሰው ያደነው ይሆን ወይ ብሎ ንጉሱ እንቅልፍ በጣም አጥቶ ተኝቶ ነበር። ጠዋት መጣና ዳንኤል ሆይ የሰማይና የምድርን አምላክ የምታመልክ ዳንኤል ሆይ አለህ ወይ ብሎ ሲለው እኔ በቅንነት ሰማይና ምድርን የፈጠረውን እግዚአብሔርን የማመልክ እርሱ የማመልከው አምላክ የአንበሶችን አፍ ምን አድርጎ ዘግቶ። እግዚአብሔር ማን ነው? ታማኝ ነው አይደለ? እግዚአብሔር ታማኝ ከሆነ የምንወጣውን መንገድ ምን ያደርጋል? ያዘጋጃል። አት እሳት ውስጥ መጣል የመጨረሻ ይከፋ የሚባለው ነገር እሱ ነው አይደለ? እግዚአብሔር ያድነናል፣ ባያድነንም አንሰግድም ብለዋል አይደለ? እግዚአብሔር ያንን ነገር ሰማ፣ አየ፣ የሚያድን አለት ነው ብለናል ቅድም አይደለ? እግዚአብሔር አይለወጤ የሆነ የጸና አምላክ ነው። ስለዚህ እነዚህ ሰዎች ምን አደረጋቸው ይላል? ናቡከደነጾር ወደ እሳቱ ተጣሉ ይላል። እንደውም የወረወሯቸው ሰዎች እንኳን በእሳቱ ወላፈን ተለብልበው ሞቱ ነው የሚለው። እዛ እሳት ውስጥ የተጣሉት ሰዎች በህይወት ተገኝተዋል አይደል? እንደውም በጣም የሚገርመው ነገር የለበሱት ልብስ እንኳን ሽታው እንኳን አልነበረውም ይላል። አይገርማችሁ? እግዚአብሔር ምንድን ነው? ታማኝ ነው። ማለትም ይሄ የእግዚአብሔር ታማኝነት በእኔና በእናንተ የሚወሰን የሚለካ አይደለም። ልንደክም እንችላለን። እኔ አሁን በድካማችን እንበርታ እያልኩኝ አይደለም ያለሁት፣ ሀሳቤን በጣም ትረዱታላችሁ። ነገር ግን በመድከማችን ውስጥ እንኳን እግዚአብሔር እኔና እናንተን ካለንበት ስፍራና ቦታ ለማውጣት ታማኝ ነው። ማለት ማለዳ ማለዳ ምህረትህ አዲስ ነው። እግዚአብሔር ታማኝነት በእኛ አይለካም። በጣም ከእግዚአብሔር ጋር ሙግት ያላችሁ ሰዎች አሁንም ደግሜ የምላችሁ ነገር እግዚአብሔር ታማኝነት በእኔና በእናንተ አይለካም። ሰላም አምላክ አለ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁን፣ ነፍሳችሁን፣ ስጋችሁን ጌታችን ኢየሱስ ክርስቶስ በሚመጣበት ጊዜ ያለ ነቀፋ ይጠበቁ። የጠራችሁ የታመነ ነው፣ እርሱም ያደርገዋል። አንደኛ ተሰሎንቄ ምዕራፍ 5 የጠራን ምን አይነት አምላክ ነው? የጠራን ምን አይነት ነው? የታመነ ነው። የምታልፉበት የህይወት መስመራችሁ ውስጥ ለሚገጥሟችሁ ነገሮች በጣም እንደ ዳዊት ከዳዊት ጋር በመስማማት የምናደርገው ነገር ምንድን ነው? እሱ ዳዊት ረዳት ፈልጌ አይኖቼን ወደ ምን አነሳው ይላል? ወደ ተራሮች አነሳው። ረዳቴ ከወዴት ይምጣ? ረዳቴ ሰማይንና ምድርን ከሰራ ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። የጠራን የታመነ ስለሆነ ማለት ነው። በጣም ለራሳችን ልንሰብከው የሚገባ ልንነግረው የሚገባን ነገር ለሞት እንኳን ፈርተን ነበረ ይላል ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 1 ላይ ብታነቡት ሞት እንኳን አስግቶን ነበረ። ነገር ግን ሙታንን የሚያነሳውን በእርሱ ስላመንን የሞት ያህል የበረታ ነገር የለም። ነገር ግን ሞት ለኔና ለእናንተ ወደሚቀጥለው ህይወት መሻገሪያ መግቢያ በር ነው። አይ በጣ ሄደ ነው የሚባለው አይደል? ሄደ ወደ አምላኩ ሄደ። ወገኖቼ እኔና እናንተን ታማኝነት በርግጠኝነት እግዚአብሔርን ልናምነውና ልንታመነው የምንችለው አምላክ መሆኑን ይሄንን በጣም ልናስብ ልናምን ልንቀበል ይገባል። ይሄ የመንፈስ ፍሬ በጣም እኛ የተቀበልነው የታማኝነቱ መገለጫዎች እንሆን ዘንድ እግዚአብሔር በመንፈሱ አማካኝነት ታማኞች እንድንሆንለት ይፈልጋል። ለማን? ለእግዚአብሔር። ለእግዚአብሔር ታማኞች መሆን ስንችል በእኔና በእናንተ ህይወት ውስጥ እግዚአብሔር ታማኝነቱን ለሌሎች መግለጥ እንድንችል ያደርገናል። እግዚአብሔር እርሱን በመታመን ለሰዎች ታማኞች ሆነን መገኘት እንድንችል። ያዕቆብ አንተ እምነት አለህ እኔ ሥራ አለኝ፣ እምነትን ከሥራ ለይተህ ልታሳይ አትችልም፣ ስለዚህ እናምናለን ብለን ስንል እምነታችን ከሥራችን አይለይም፣ ታማኝነታችንን ልንለየው አንችልም። ኢየሱስ ክርስቶስ በተለይ ስለ ታማኝነት በጣም ከተናገራቸው ክፍሎች ውስጥ ሐሳቤን የሰበሰብኩኝ ነው። ማቴዎስ ወንጌል ምዕራፍ 24 ላይ ታስታውሱ እንደሆነ ኢየሱስ ክርስቶስ አደራ ሰጥቷቸው የሄዱ ሰዎችን ምሳሌ አንስተው ነበር እና እነዚህ አደራ የተሰጣቸው ሰዎች ኢየሱስ ያለው ምንድነው? እሱ አንተ ታማኝ ባሪያ ብሎ አንደኛውን አመሰገነው ይላል አይደለ? ታማኝ ባሪያ። በጌታ ፊት ታማኞች ሆነን በእውነት መገኘት የምንናፍቅ የምንወድ ሰዎች እግዚአብሔር ለሰጠነና ለተቀበለው ነገር ታማኞች ነን ወይ? ንግግራችን፣ ቃላቶቻችን፣ አንዳችን ከሌላችን ጋር ላለን ግንኙነት፣ በትዳር ውስጥ ያለን ሰዎች፣ ባል ለሚስት፣ ሚስት ለባል። በዚህ አጋጣሚ ያለፈው ወር እኔና ማርቲ 26 ዓመት የጋብቻ ዓመታችንን አክብረናል። እግዚአብሔርን እጅግ አድርገን እናመሰግናለን ጌታ ስለረዳን። ይህን ያነሳበት መሰረታዊ ምክንያት ስራ ቦታ ላይ ከአንድ ሰው ጋር እንዲህ እየተነጋገርኩኝ ምንድን ነው ሀሳብ በዚህ ሳምንት ምናምን ሲለኝ፣ አይ በቃ ሰለብሬት አደርጋለሁ የ26 ዓመት ጋብቻ እንትኔን ብዬ ነገርኩት ማለት ነው። እና ሰውየው ምን አለኝ፣ 26 ዓመት ሙሉ ግን በደንብ ተደብቀህ ሌላ ነገር ማድረግ የምትችል ጎበዝ ሰው መሆን አለብህ አለኝ። ገብቷችኋል አባባሉ? ቺት ለማድረግ መሸፈን ትችልበታለህ በ26 ዓመት ውስጥ ብሎ አለኝ። አይ ኦነስትሊ እንደዚ አላደርግም። አይ መጀመሪያው እግዚአብሔርን ስለምፈራ ነው። ሁለተኛ ደግሞ ሚስቴን በጣም ወዳታለሁ። ማለት ከሷ ሊልቅ የሚችል ሌላ የለም። ስለዚህ የገባሁት ኪዳን ለእኔ በጣም ዋጋ አለው። ስለዚህ ታማኝነት እርስ በርስ ባለን ግንኙነት ውስጥም የሚሄድ ነው። ቃል ኪዳን የገባነውን ነገር በቤተ ክርስቲያን፣ በትዳር፣ በጓደኛ የእስራኤልና የእግዚአብሔርን ግንኙነት ስትመለከቱት በባልና በሚስት ሁሉ ይመስለዋል አይደል? ሚልኪያስ ምዕራፍ 2 ላይ ስትመለከቱ የእስራኤልን ሕዝብ አመፀኝነታቸውን ሲናገር እንደ ጋለሞታ ሴት ሆንሽብኝ ይላቸዋል። በጣም ከባድ ነው ቋንቋ፣ እንደ ጋለሞታ ሴት ሆንሽብኝ። እንደውም ኤርሚያስን ስታነቦት ኤርሚያስ ላይ በየኮረብታው ላይ እየሄድሽ አማልክቶችን በማምለክ እግሮችሽን ከፈትሽ ብሎ ሁሉ ይላታል። ታማኝ ለማን? ለእግዚአብሔር። እግዚአብሔር ለሰጠን ነገር፣ እግዚአብሔር ላቀበለን አደራ በጽናት ታማኞች ሆነን እንድንገኝ። ወገኖቼ አንተ ታማኝ ባሪያ የሚለውን በጣም እንድናስብ ማቴዎስ ወንጌል ምዕራፍ 25 እግዚአብሔር ተስፋው መገኘቱ በጣም ለዚህ ታማኝ የሆነው አምላክ እኔና እናንተ ታማኞች ሆነን እንድንገኝ በሰዎች ሁሉ ላይ ከደረሰው ፈተና የተለየ አልደረሳችሁም ብሎ ሲል እግዚአብሔር ታማኝ ስለሆነ ነው። ታማኝ ሆነን ስንገኝ ለማንና ለምን የሚለውን አጥብቀን መጠየቅ አለብን። አንዳንዴ ሁኔታዎች ስለሚያመቹን ብቻ ነገሩን ለማለፍ ስንፈልግ ታማኝ ልንሆንለት የምንፈልገው ነገር አለ። ግን ወገኖች ትልቁ ነገር ለእግዚአብሔር ታማኝ በመሆን የጽና ታዛዥነታችንን እናሳይ ዘንድ። ስለዚህ ሀሳባችንን ለመጠቅለል ያህል ታማኝነት ወገኖቼ የእድሜ ልክ ነው። ታማኝነት በሆነ ጊዜ የሆነች አጋጣሚ ላይ የምናደርገው አይደለም። ራእይ መጽሐፍ ላይ ምን ብሎ ይናገራል? እስከ ሞት ድረስ የታመንክ ሁን ይላል። እስኪ አብረን እስከ ሞት ድረስ የታመንክ ሁን። ዋጋ በደንብ ይጠይቃል። ባለፈው አይ ቲንክ ወንድማችን ተስፋዬ በደንብ ጀምሮታል ሀሳቡን፣ ዋጋ የሚያስከፍለውን የደቀ መዝሙርነት ጥሪ። እስከ ሞት ድረስ የታመንክ ሁን። ታማኝነት ይሄ በጊዜው የተከሰተ ክስተት ውስጥ የምንገኝበት አይደለም። ታማኝነት በእውነት ዘላቂ ነው። ስለምንወደው እስከ መጨረሻ ስለወደደን እኔና እናንተ ለእሱ ፍቅር ታማኞች እንሆናለን። እውነተኛ ታማኝነት ከክርስቶስ ፍቅርና ከጸጋው የሚመነጭ ነው። ሀሳቤን ለመደምደም ያህል እዚ ላይ የምንመለከተው ታማኝነት የእግዚአብሔር ባህሪ ነው። ስለዚህ የጸና የማይለወጥ የታመነ ነው። የተቀበልነው ተስፋ በክርስቶስ ታማኝነት ላይ መሰረት ያደረገ ነው። በፍጹም ልንታመንበት ይገባል። ክርስቶስ የማይለወጥ ከሆነ ይሄንን ጌታ ካመንነው ያ የማይለወጠውን ጌታ ታማኞች ሆነን ልናመልከውም ልናከብረውም ይገባል። ታማኝነት በኪዳንም በተግባርም ስለተገለጠ በመንፈስ ቅዱስ የምንኖረው የህይወት ውጤት ነው። ከእግዚአብሔር ጋር ስንታረቅ ያንን መታረቅ ስናደርግ በኪዳን ነው ያደረግነው አይደል? አዲሱ ኪዳን መንፈሱንም ተቀብለናል። ሌላኛው የመጨረሻው ሐሳብ ለመጠቅለል ያህል በቃላቶቻችን ለሌሎች በሚናደርጋቸውና በአገልግሎታችን የመንፈስ ፍሬ የሆነውን ታማኝነት መገለጫ ልንሆን ይገባናል። አሜን። እግዚአብሔር ይርዳን። ሁላችንም ተነስተን እንጸልያለን።